ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት አብራችሁን ከቆያችሁ ከሚቀርቡላችሁ ጉዳዮች መካከል
እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በርግጥ ስራ የለኝም። ቤተከራይቼ ነው የምኖረው። ገንዘቤን ጨርሻለሁ። የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል።
ከስደት አስቸጋሪ ኑሮ በኋላ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ይህን የተመለከተው ዘገባ በምሽት ቆይታችን ይደመጣል። ይህንና ሌሎች ዘገባዎች የተካተቱበትን የምሽቱን ስርጭት የምመራው ሀብታሙ ስዩም ነኝ። ኤልያስ አስማረ ደግሞ በድምፅና በምስል ምህንድስና ነው አብሮን ይቆያል። አብራችሁ እንድትቆዩ እንጋብዛለን። ወደ መጀመሪያው ዘገባ እንሻገር። ከስደት አስቸጋሪ ኑሮ በኋላ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቃቱ ያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ ለሞራል ስብራትና ለኢኮኖሚያዊ ችግር እየተጋለጥን ነውም ብለዋል። ለዚህ ማሳያውን ዘንድ አስቴር ምስጋናው በባህር ዳር ከተማ ኑሮ በሀገሬ የተሰኘ ማህበር አቋቁመው ውጣ ውረዶችን በጋራ ለመጋፈጥ እየሞከሩ ካሉ ወጣቶች ጋር ቆይታ አድርጋለች። በመቀጠል ይቀርባል።
ወጣት ዝናሽ ብዙ እንዳለው ከአምስት አመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመርቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች።
አሰሬ ከልጇ ቤት ታሰራኛለች። አሰሬ ከልጇ ልጅ ቤት ታሰራኛለች። እያሳሳቀች እቺ እንደ ሳት ናት። ዘይናር ነው የምትል እኔ በሌለሁበት ናር ማለት ሰዓት ማለት ነው። ጎበዝ ናት ትላለች። እኔ ስመጣ ደግሞ አንቺ ተነስልሽ እንደ ከለ አይደለሽም ትለኛለች። እያሳሳቀች እያሳላለች ከሷ ቤት አልፎ ከልጇ ቤት አሰርታኛለች። ከልጇ ቤት አልፎ ከልጅ ልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በርግጥ ስራ የለኝም። ቤተከራይቼ ነው የምኖረው። ገንዘቤን ጨርሻለሁ። የጨረስኩትን ለቤተሰቦቼ ነው ብዙ ነገር ያደረኩት። ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል። ጉልበት አለኝ። ኢቭን ድግሪ አለኝ። ከተመለስኩ በኋላ ድግሪን ተምሬያለሁ እና ግን የስራ እድል የለኝም።
ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስርተዋል። የማህበሩ መስራቾች ወይዘሮ ፋሲካ ወለና ዝናሽ ብዙ እንዳላማው ስለ ማህበሩ አላማ እንዲህ ብለዋል።
እውቅና ለማግኘት ከስምንት ዓመት በላይ ለፍተናል፣ አላገኘንም። ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም አላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አዎ ተሰደናል፣ እንሰራለን፣ እንለወጣለን ብለን ሂደናል። እንዳሰብነው አላገኘንም። ባላገኘንበት ሰዓት ደግሞ መንግስት ወደ ሀገራችሁ ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸ ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ፣ ቤት ዘግተው የተቀመጡ አሉ። እነሱን በማሰብ ነው ይህን ማህበር የመሰረት ነው።
እኛ አሁን ተሰባስበናል። ያልተሰባሰቡት ደግሞ ድምፅ ለመሆን ነው እኛ አሁን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ። በየቤታቸው የስነ ልቦና የገንዘብ የምን ችግር ገጥሟቸው ስንት ነገር እንደማያውቁ ቤታቸው የተቀመጡ ብዙ ሰዎች አሉ እና እነሱንም እናግዛለን ብለን ነው እኛ አሁን እዚህ ቦታ ላይ የተሰባሰብ ነው።
ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቅ አቅም ለመግለጽ ለጋዜጠኞች ባዘጋጁት መድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው፣ ይህም ፈተና እንደሆነባቸው ገልጸዋል። መራዊት ምስጋናውና ሁሉ ሀገርሽ በእውቀት ይህንን እንዲህ አብራርተውታል።
መስራት እንችላለን። የመስራት አቅሙ 100% አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓትና ከዛ በላይ ሰርተን ነው እምንውለው እምናድረው። ሰው ከሀገራችን ላይ ይህን 18 ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የሌለን ምክንያት ደግሞ 50 የሚባሉ ንግግሮች አሉ። ይህን ሀገር መቅረፍ እንድንችል ሚዲያዎችም እድልን ቢከፍቱልን።
ስደት ላይ ከአምስት ዓመት በላይ ሁላችንም ብንሰራ በሀገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን የማያምን ሰው አለ።
ሲየትነታችን በውስጣቸው ማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በአገራችን ደግሞ ብዙ ተስፋ አለን። ያው ይሄን ማህበር አሁን አቋቁመናል። እህቶቻችን ድምጻቸውን ለማሰማት ከዚህ በኋላ ደግሞ ያው ቤት ውስጥ ያሉ እንደኛ እንዲህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ አይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው ባጋጣሚ በቤተሰብ የተበላለ በፍቅረኛም ሆነ በእህት ወንድም የተበላለ ምንም ነገር የሌላቸው ማለት ነው። ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የህብረተሰቡን ለማስተማር የህብረተሰቡን ግንዛቤ ለመፍጠር
ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሪት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮአቸው ሄደን ነበር። እሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል።
እንደ ባህር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው አመት ብቻ ከ200 ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁን በዚህ በጀት አመትም በተለይ ከአጋር ጋር በመሆን አሁን ወደ 73 ልጆች የሙያ ስልጠና ላይ ይገኛሉ። እነኚህ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ።
ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ።
ተብሎ የሚሰጣቸው አሉ። የስደት ተብለን ተመላሽ ተብሎ የተሰጣቸውም ይኖራሉ። ጣቸውም ውጭ ነው። መሰረተ ልማት በጭራሽ ያልተሟላበትና ስማቸው ብቻ ፋይል ላይ ያለ ነው። ይህን ነገር ቢስተካከልልን።
ለዚህ ቅሬታ አቶ ዘውዱ ደሳለኝ ምላሽ አላቸው።
ምን ያነሳሻቸው ማህበር መሰረተው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኙ አሉ፣ ስልጠና ያገኙ አሉ፣ የስራ ቦታ ያገኙ አሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ ጋር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ተስደት ተመላሾች በህገወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋልና የሚያገኙትን ትንሽ አጋጣሚ ተጠቅሞ መለወጥ ካልቻሉ ሁልጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት።
የውጭ ጉዳይ ሚኒስቴር በቅርቡ ባወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71,000 የሚሆኑ ዜጎች ከሳውዲ አረቢያና ከሌሎች ሀገሮች መመለሳቸውንና ከነዚህ ውስጥ አብዛኞቹ ሴቶችና ህጻናት መሆናቸውን አሳውቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር
ካቢና ቪኦኤ ነው እየተከታተላችሁ የምትገኙት። ከአሜሪካ ድምጽ አብራችሁን ስላላችሁ በጣም ደስ ብሎናል። አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። ወደ ሌላ ዘገባ ስንሻገር አዳዲስ ተመራቂ ወጣቶች ከሚገጥማቸው ፈተና መካከል አንዱ በተመረቁበት የትምህርት ዘርፍ ስራ ማግኘት አለመቻል ነው። በዚህ ምክንያት ለተስፋ መቁረጥና ብስጭት የሚዳረጉት ጥቂት አይደሉም። ፀሐይ ዳምጠው ያነጋገረቻቸው ሁለት ወጣቶች ግን የተመኙት የስራ እድል እስኪመጣ ሌሎች አማራጮችን መሞከር መርጠዋል። ምን ያክል ተሳክቶላቸው ይሆን?
ወጣት ዳዊት ኩራባቸው የኬሚካል ኢንጂነሪንግ ምርቁ ነው። ከዩኒቨርሲቲ ተመርቆ በወጣ ማግስት በተመረቀበት የትምህርት አይነት ተቀጥሮ ለመስራት እድል አልቀናውም። ከተወሰነ ጊዜ በኋላ ታላቅ ወንድሙን በትርፍ ጊዜ ለማገዝ በማሰብ የልብስ ስፌት ስራን በረዳትነት እንደተቀላቀለ ይናገራል።
ወንድሜ ወርቅት ወዲህ ሙያ አልነበረ፣ መጀመሪያ ተማሪ ነበረ። ተምሮ ከጨረሰ በኋላ ያለው ሁኔታ ምቹ ስላልሆነ ወደዚህ ሙያ ገባ ማለት ነው። እሱ ሬዲዮ ወደዚህ ሙያ ገባ ከአስር አመት በላይ ነው። እና እኔም ተመርቄ ከጨረስኩም በኋላ ሌላ ስራ እድል ለመሞከር ስለ የምፈልገውን ስራ ለመፈለግ ምክር ያለው ስላለኝ ያለው ነገር ምቹ ስላልሆነ ወደዚህ ሙያ ገብተናል።
ዳዊት በአዲስ አበባ ከተማ በተለምዶ ሾላ ገበያ ውስጥ ከወንድሙ ጋር የኦሮሞ ባህል ልብስ ፌስ ራውን ከጀመረ 3 አመት አስቆጥሯል። በእነዚህ አመታት ውስጥ የተመለከታቸውን ለውጦች እንዲያስረዳል።
እንግዲህ በህይወታችን ላይ ያለው ለውጥ አንደኛው ከኢኮኖሚ ራስ መቻል ነው። ሁሉም ያው ቤተሰቡን ያስተዳድራል። እኔም አሁን ያለሁበት ሁኔታ ጥሩ የሚባል ደረጃ ነው እና ወደዚህ መገባም በኋላ ያለው ሁኔታ ነው ማለት ነው። በኢኮኖሚ ራሳችንን መቻል ነው።
ማሽ አብዱል ቃድር ተፈላጊነቱ እየጨመረ ወደ መጣው የባህል አልባሳት ዝግጅትና ንግድ ስራ የተሰማራ ሌላ ወጣት ነው።
ወጂ ካና ከንደል ቀብ ያኒ ወቀፍሽን እንድራ እና በረቻቱ መንበር ነው ተኪ አዳዳት እየተነ ኤገርሲሲ
ይሄን ስራ የጀመርኩት ከ15 አመት በፊት ነው። ትምህርት እየተማርኩ ነው አክስቴን እየረዳኋት ስራ የቆየሁት። አክስቴ የኦሮሞ ባህል ልብስ ቤት አላት እና እሷ ጋር ነው መስራት የጀመርኩት። እኔ መስራቻው የባህል ቃዎች ቦራቲ ጮጮ ከቀል የሚሰሩ መጠጫዎች እንዲሁም የተለያዩ በጨሌ የሚሰሩ የልብስ አይነቶችንም ሰራለሁ።
በአፕላይድ ሳይንስ የትምህርት ዘርፍ በቅርቡ የተመረቀው ማሾ ለ15 አመታት ያህል በባህላዊ አልባሳት ንግድ ውስጥ የተሰማሩ አክስቱን ሲያግዝ ቆይቷል። አሁን ላይ የራሱን የባህል አልባሳት መሸጫ ከከፈተ አንድ አመት እንደደፈነ ይናገራል።
ያው ጋር መለቃት ይጂሩ እንጂቹ ሄሮ የሚነኝ ጀተን ወልደከና ባይ መለቃ እንስተይ ወሞንዳኑ ሁጂ ቆሞጂ ተሚት ወጀቱ ለያኒ ዋና መራዴም ኩንዴ ወልደና ማያችሱን ቀቡ።
ይሄንን ስራ ወደ ገንዘብ ለመቀየር ማንኛውም ሰው ጊዜ ሰጥቶ ቢሰራላለው ደግሞ ይሸጣል። ገበያ የለም ተብሎ የሚያሳስብ ስራም አይደለም። ሁሌም ተፈላጊ ነው። ለምሳሌ በጨሌ የሚሰሩ ቃዎችን በቀላሉ ቁጭ ባሉበት ሁሉ መስራት ይቻላል። አሁን እኔ ራሴን ጂየ መስራት ከጀመርኩ አንድ አመት ሆኖኛል። እናም ስራዬን በ100 ሺህ ብር ካፒታል ጀምሬ አሁን ላይ ካፒታሌ ከ500 ሺህ ብር በላይ ሆኗል። እጅግ ጥሩ ስራ ነው። ተቀጥሮ ከመስራት ደግሞ እድሉ ካለ የራስን ስራ መስራት አዋጭ ነው። ወጣቶች ከቤተሰብም ሆነ ከሚቀርቡት ሌላ ሰው ተጠግተው በትዕግስት ሙያ መማር አለባቸው። እንዲሁም መነሻ የሚሆናቸውን ልምድና ገንዘብ ለማግኘት ያሉትን መሰናክሎች መቋቋም ግድ ነው።
ሁለቱም ወጣቶች አዲስ ተመራቂዎችን ውጣ ወረድ ከግል ገጠመኞቻቸው ተነስተው ይረዳሉ። ብዙ ወጣቶች ገና እንደተመረቁ ስራ ካላገኙ ወደ ተስፋ መቁረጥ ሲያጋድሉ ማስተዋላቸውን የሚናገሩት ወጣቶቹ ይህ ግን መፍትሄ እንዳልሆነ ይመክራሉ።
አዎ ናልባት እሱን እንደላለፈበት ይሄን ነገር እንዴ መናገር አትችልም። ምክንያቱም ህዝቡ አሁን ወደ ቤትም ሲመለስ የሚያደርገው አቅም ማጣት ወይ ደግሞ ከትምህርት እጥረት ሳይሆን ያለው ቢሮክራሲ ነው። ቢሮክራሲ አያሰራም። አንድ ነገር ለመጨረስ እንኳን ሌላ ቀርቶ መታወቂያም ለመውሰድ ያለው ቢሮክራሲ በጣም አዛ ነው እና ያለው ነገር ይከብዳል። እንጃ መልዕክት ብዬ ማስተላለፍ ተስፋ ለመቁረጥ ነው ብቻ እንጃ ነገር እያሰብኩ መኖር ነው እንጂ ላይ ባለው ነገር ብዬ ነው ማለት ነው።
የዘንድሮው የኢሬቻ ክብረ በዓል በማስመልከት በተዘጋጀው የንግድ ኤግዚቢሽን ላይ የተሳተፉት እነዚህ ወጣቶች እንዲህ ያሉ መድረኮች ደንበኛን ለማፍራት ያላቸውን ጠቀሜታ ያስረዳሉ።
አመት ባዛሩ ለተስከ ነው ትናንትና የጀመረው በዓልና ደመራ ተደማምሮ ማለት ነው። ግን ከዚህ በፊት የነበረው አንድ ሳምንት ሙሉ ሰራ ነበር። በጣም ቆንጆ ነበር የሚባለው። ዘንድሮ ግን ያለው ያገራችን ያለው ኢንፍሌሽን ህዝቡን እያስቸገረ ስለሆነ በገበያው ዙራ አመርክ ይባላል። ያው ግን የተለመደው ለባዛር ደንበኞች ስራሉ ነው።
ለሸመታ በስፍራው ከተገኙት ሰዎች መካከል ጥቂቱን አነጋግረናል። ጥራት ያለው ምርት በተመጣጣኝ ዋጋ እያገኙ እንደሆነ ይገልጻሉ።
እኔ ኦሲያመድ ባላለሁ ምኖረው እዚህ ከተማ አዲስ ቢዝነስ ከተማ ለመስራት ነው። ያው የባህል እቃዎች እዚህ አሉ፣ ሁሉም አለ፣ ልብስም አለ። እሱን ለመስራት ነው። በጣም ጥበቱም ሁኔታ ላይ ያየሁት ከውጭ የተሻለ እቃዎች እዚህ ይገኛሉ። በጣም የሚያምሩ የኦሮሞ አልባሳት እዚህ ይገኛሉ። እንደሱ ለመስራት ነው።
ዋጋው እንዴት ነው?
ዋጋው ምንም አይደለም፣ ተመጣጣኝ ነው።
እንዲህ በዓላት በተቃረቡ ቁጥር ገበያ የሚደራላቸው ተፈላጊነታቸው የሚጨምርላቸው በባህል አልባሳት ንግድ ላይ የተሰማሩት ወጣቶች እዚህ ከመድረሳቸው በፊት ሁሉም ነገር አልጋ ባልጋ እንዳልነበረ ያስታውሳሉ። ለዛም ነው ወጣቶች አካባቢያቸው ላይ የሚገኝ መልካም እድል እንድጠቀሙ የሚያበረታቱት። መሰናክሎች ቢበዙም የትግስትና የታታሪነት ውጤት ማራኪ እንደሚሆንም የሚመክሩት። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። በመቀጠል ደግሞ አንዲት ወጣት እናስተዋውቃችኋለን። ምህረት ይልማ በ2019 የአውሮፓውያኑ ዘመን በማንዴላ ዋሽንግተን ፌሎሺፕ ስር ዩናይትድ ስቴትስ በሚገኙ ከፍተኛ የትምህርት ተቋማት ለሳምንታት የዘለቀ ስልጠና ከወሰዱ ወጣቶች መካከል አንዷ ናት። ቀደም ባሉ አመታት የህክምና መሳሪያዎችን በሀገር ውስጥ ጥሬ ዕቃዎች የሚያመርት ድርጅት የነበራት ምህረት ወደ ሀገር ቤት ከተመለሰች በኋላ ዳይናሞ የተሰኘ ለህፃናትና ለወጣቶች ቴክኖሎጂ ተኮር ስልጠና የሚሰጥ ተቋም መስርታለች። በዚህም የዚህ አመት የቶታል የስራ ፈጠራ ውድድር አሸናፊ ሆናለች። በቅርቡ ደግሞ የአይዋ ዩኒቨርሲቲ የጆን ፓፓ ጆን የስራ ዘርፍ ተጽዕኖ ፈጣሪ ወጣት በሚልም ተሸላሚ ሆናለች። ከሷ ጋር ያደረግነው አጭር ቆይታ በመቀጠል ነው።
ዩኒቨርሲቲ ኦፍ አይዋ ጆን ፓፓ ጆን ኢንተርፕረነር ሴንተር ከዚህ በፊት የዛሬ 3 አመት ለስድስት ሳምንት ትሬኒንግ የሰጠኝ ኢንስቲትዩት ነው። አብሮ ኢንስቲትዩት ፎር ኢንተርናሽናል ቢዝነስ ኮላቦሬት ያደርግ ነበር በሰዓቱ። እንግዲህ በሰዓቱ እዛ ሄጄ ሞር ሰፖርት ያገኘሁት MyBM Solutions Healthcare Technology በህክምና መሳሪያዎች ሎካል ሜዲካል ዲቫይስ ማኒፋክቸሪንግ ላይ ነበር ተንቀሳቀሰ የነበረው። ላውኮስት የሆኑ ህክምና መሳሪያዎችን እኛው ጋር አምርተን ለህብረተሰባችን ተደራሽ የሚሆንበትን መንገድ ፋሲሊቴት በማደርግበት ስራ ላይ ነበር ሰፖርት ያደረጉኝ። በኋላ ላይ ግን ወደዚህ ከተመለስኩኝ በኋላ ኤጁኬሽን ሴንተር ላይ መስራት ፈለኩኝ። ካለው ጋፕ የተነሳ አብረን ሌሎች ጓደኞቼ ጋር ሆነን ከMyBM Solution በተጨማሪ ኤጁኬሽን ሴንተር ላይ ኢንጌጅ አድርገናል። እንግዲህ ዳይናሞ ሴንተር ፎር ቴክኖሎጂ በጣም በሰፊው ከ2019 መጨረሻ አካባቢ ጀምሮ እስካሁን ማለት ነው በሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ በጣም ልጆች ከኬጂ እስከ ዩኒቨርሲቲ ድረስ ያሉ ተማሪዎች በተለያየ መልኩ ከቲዮሬቲካል ወር ፕራክቲካል ላይ እንዲያተኩሩ አድርጎ ቴክኖሎጂን በቀላሉ የሚያስተምር ተቋም ነው። በዚህ የትምህርት ሴንተር በተመዘገቡ እንግዲህ አቺቭመንቶች ነው ዩኒቨርሲቲ ኦፍ አይዋ ይሄን ሪኮግኒሽን ሊሰጠኝ ይችላል።
ወደ ዳይናሞ ቴክኖሎጂ ማዕከል እንምጣ። ጅማ ከተማ ውስጥ ያለ የቴክኖሎጂ ማሰልጠኛ ተቋም እንደሆነ ሰምተናል። ተቋሙን ለማቋቋም ምክንያት የሆኑ ጉዳዮች ምንድናቸው?
ዩኒቨርሲቲ ላይ በጣም ብዙ ፕሮብለሞች ፌስ እናደርግ ነበር። ይሄኛውም ዋነኝነት ክላስ ውስጥ የተማርነውን ቲዮሬቲካል ትምህርት ፕራክቲካሊ የምናይበት በቂ ላብራቶሪ የለም። ብዙ ነገር ሳንረዳ እናልፍ ነበር። በምን መልኩ ይሄ ነገር ሊቀረፍ ይችላል የሚል ጥያቄ ውስጥ የነበረ በኋላ ላይ ግን እንደኔው አብረን አንድ ዩኒቨርሲቲ አንድ ኢንስቲትዩት የተማርን ጓደኞቼ ከፕሮግራም በኋላ ተገናኘን። ብዙ ሰዎችንም አወራሁኝ ያገኘኋቸውን በሚንት ቆይታዬ በምን ወጣት እንዴት አድርገን ማገዝ እንችላለን የሚለውን ስናስብ ፕራክቲካል ኤጁኬሽን ትልቁ ኪ እንደሆነ ስኪል ጋፕ ከቨር ለማድረግ አመንን ወደ ስራም ገባን ማለት ነው ከጓደኞቼ ጋራ።
ከህፃናት ጀምራችሁ ወደ ላይ ከፍ ያላችሁ ወደ ታዳጊዎች ነው ወደ ወጣቶች የሚያድግ አይነት የትምህርት ዘርፍ ነው። በምን መልኩ ነው ትምህርቱን እየሰጣችሁ የምትገኙት?
በስፔስ ሳይንስ ኤጁኬሽን እና በቴክኖሎጂ ከፋፍለን ነው የምንሰጠው። ቴክኖሎጂ ላይ ተማሪዎቹ እኛው ጋር በዳይናሞ ሴንተር ፎር ቴክኖሎጂ ኢኖቬሽን ዲፓርትመንት ላይ የተለያዩ የስቲም ኤጁኬሽን ኪቶች ኢኖቬት ይደረጋሉ ዴቨሎፕ ይሆናሉ። ለምሳሌ ኤሌክትሮኒክስን ስናስተምር ኤሌክትሮኒክስን ፕራክቲካሊ ሞተር እንዴት እንደሚሽከረከር በምን መልኩ ፕሮግራም እንደሚደረግ እያዩ ራሳቸው እየሰሩ እየሞከሩ ኢንተራክት ያደረጉ ያንን ስኪል እንዲይዙ ኪት ዴቨሎፐር ገንላቸዋል። ልክ እንደዛው በስፔስ ሳይንስ ኤጁኬሽኑም እንደዛው ፕራክቲካሊ ያዩ የሚማሩበትን መንገድ ነው የዘረጋ ነው። እድሜያቸውን በሶስት ከፋፍለን ከሶስተኛ ክፍል ላሉ ተማሪዎች ፕሮግራሚንግን ኢዚ በሆነ ወይ ኢንተርቴን ያደረጉ የሚማሩበትን ከዛ ደግሞ እስከ 10ኛ ክፍል ያሉትን በዛው ሌቨል ፕሮግራሚንግን ሮቦቲክስ እንደገና ስፔስ ሳይንስ ኤጁኬሽንን ለነሱ በሚሆን መልኩ ኤጁኬሽን ማቴሪያል አዘጋጅተን ከመጽሐፍ ጀምሮ ኮንቴንቶችን ለነሱ በሚመጥን መልኩ ከማድረግ ጀምሮ አዘጋጅተን ነው ያስተማርን ያለነው። ዩኒቨርሲቲ ላይ በዋናኝነት ሪሰርች ኮንሳልት እናደርጋቸዋለን። ጅማ ዩኒቨርሲቲ ጋራ ተማሪዎች እኛ ጋር የመጡ ኮንሳልት የሚደረጉበትን መንገድትን ብለናል። በቅርቡ እንደውም እዛው ኢንስቲትዩት ውስጥ ቦታ ተመቻችቶልን ሁለተኛ ሴንተራችንን እዛው ተማሪው በቅርበት እንዲያገኘን ላቡንም አክሰሱንም ኤቭሪቲንግ እዛው እንዲያገኝ በሚል ኤምኦዩ ልንፈራረም ነው ከጅማ ኢንስቲትዩት ፎር ቴክኖሎጂ ጋራ ማለት ነው። ለጊዜው ግን አሁን ሰርቪሱን እየሰጠን ያለነው ኢንዲፔንደንትሊ ጅማ ከተማ ውስጥ ነው።
የቴክኖሎጂ ተቋማት አብዛኞቹ አዲስ አበባ ላይ ያተኮሩ ናቸው። አዲስ አበባን ማዕከል በማድረግ ነው የሚንቀሳቀሱት። ማዕከሉ ትንሽ ለየት ባለ መልኩ በደቡብ ምዕራብ ኢትዮጵያ በመተገኘው ጅማ ከተማ ውስጥ የተቋቋመ ነው። በአካባቢው ያሉ ሰዎችንም ነው ለማገዝ ለመጥቀም እየተንቀሳቀሰ ያለው። እዚህ ውሳኔ ላይ እንዴት ደረሽ? አብዛኛ ነገሮች ያልተሟሉለት ሊሆን የሚችል አካባቢ እንደመሆኑ መጠን ምን ያክል ፈታኝ ነገሮች ገጥመውሻል? በምን መንገድ እየፈታሽ ይገኛል?
በዚህ ጉዳይ ላይ ከጓደኞቼ ጋርም ሁልጊዜ የምናወራው ጉዳይ ነው እና አዲስ አበባ ላይ ይብዛም ይነስ የተወሰነ ስቲም ኤጁኬሽን ሴንተሮች አሉ። ነገር ግን በቂ አይደሉም። በቂ ነው ብለን አናስብም። ሴንተራችንን አዲስ አበባ ማምጣት እንፈልጋለን። ግን እንደዚህ ክልል ከተሞች ላይ ብዙም ትኩረት ያላገኙ ቦታዎች ላይ ሄደን ብናግዝ አቅማቸውን በምን መልኩ ማውጣት እንዳለባቸው ያላወቁ ብዙ ሰዎችን ሰፖርት ማድረግ እንችላለን ከሚል አይዲያ ነው የተነሳ ነው። ሌላኛው ግን ዋነኛ ምክንያታችን ጅማ ዩኒቨርሲቲ በቴክኖሎጂ በፈጠራ እንቅስቃሴ ላይ ተማሪዎቹ ብዙ ጊዜ ጥሩ እንቅስቃሴ ያደርጋሉ። ግን ፋይናሊ ጋፑ ምንድነው? ፈጠራቸውን የሚያሳዩበት ወይ? ምክንያቱም እዛ ነው እኔ አንደርግራጁዌትም ማስተርስም እንትን ያልኩት ጅማ ዩኒቨርሲቲ ነውና ያለውን ጋር በቅርበት እናቀዋለን። ከሚያመጡት በላይ ማምጣት ይችላሉ። ለዚህ ደግሞ የተሟላ ሴንተር አሳባቸውን ወደ መሬት አውርደው ለህብረተሰቡም በደንብ ጥቅም ላይ ሊውል ይችላሉ ብለን እናስብ ነበር እኔና ጓደኞቼ አብረን የተማርነው እዛው ጅማና። ሴንተሩን እንደመጀመሪያ ጅማሬ ጀምረናል፣ ግን ሌሎች ቦታም እንደዚሁ ማስፋፋት እንፈልጋለን፣ አዲስ አበባንም ጨምሮ ማለት ነው።
ምህረት፣ እንግዲህ በ2019 የጎረጎሶያኑ ዘመን ወደዚህ ወደ ዩናይትድ ስቴትስ በመምጣት በዩኒቨርሲቲ ኦፍ አይዋ ውስጥ ቆይታ ነበረሽ። እዚህ ያገኘሽው ልምድና እዚህ የነበረሽ ቆይታ ወደ ሀገር ቤት በመመለስ አንዳንድ አዳዲስ ሀሳቦች እንዲጀምሪ በምን መልኩ ጠቅሞሻል? በምን መልኩ ደግፎሻል?
በጣም ረድቶኛል። በሰዓቱ በነበረን የመጀመሪያ ኢንተርቪው ላይ ለመግለጽ እንደሞከርኩት እዛ ያለው የመረዳዳት መንፈስ በጣም የሚያስቀና ነው ብዬ ነበረ። ምንድነው ትልቁ ፖይንት? እኛ ወጣቶች በተለይ ደግሞ በቴክኖሎጂው መስክ የተማርን ብለን የምንለው ያለንን ነገር ለተናናሾቻችን ወይም ደግሞ ይሄንን ነገር ለሚፈልጉት መስጠት ካልቻልን ሌላ ማንም ሰው ሊሰጥ እንደማይችል የተረዳሁት እዛ ሆኜ ነው። በጣም ከምነግር በላይ ያላቸውን ነገር ሼር በመደራረግ ያምናሉ። ቮለንተሪ ሰርቪሱ በጣም የሚያስቀና ነው ብዬ ነበርና ለኔስ ወገን እኔ ምን ማድረግ እችላለሁ ነው ጥያቄ ውስጤ የፈጠረብኝ። እኔ ከዚህ በተሻለ አሁን ከምሰራው በተሻለ መልኩ ለኔስ ወገን ምን ማድረግ እችላለሁ የሚል አይነት ማይንድ ሴት እንዳስቀምጥ አርጎኛል። መጥቼም ያለኝን ሙሉ ጊዜ ሞሮ ሶሻል ኢምፓክቲንግ ፕሮጀክቶች ያተኮርኩበት ምክንያት ይሄ ነው።
እንግዲህ በዚህ በዩናይትድ ስቴትስ ውስጥ የሚኖሩ በርካታ በቴክኖሎጂ ዙሪያ የሚንቀሳቀሱ ትውልድ ኢትዮጵያውያንም አሉ። ለነሱስ የምታስተላልፊው መልእክት ምንድነው? እናንተን ከመሰሉ ተቋማት ጋርስ በምን መልኩ ነው ሊተባበሩና ሊያግዙ የሚችሉት?
እሺ፣ በጣም አመሰግናለሁ። እንግዲህ በዋነኝነት እኛ እነኚህን የምንሰራቸው ኤጁኬሽን ኪቶች በሰፊው እንድንሰራ በደንብ አድቫንስድ በሆነ መልኩ ወጣቱ ለተማሪው ተደራሽ እንድናደርግ እንፈልጋለን እና በተለያየ በሙያም እንደገና ደግሞ በብዛት እንዲመረት በፋይናንስ ሳፖርቱም ኮላቦሬት የሚያደርገን አካል ብናገኝ እንደ ድርጅትም በጣም ደስ ይለናል። ነገር ግን አሁን በመመጣ ጊዜ ደግሞ ባለኝ ቆይታ እዛው አሜሪካ ላይ ያለ የስቲም ኤጁኬሽን ሴንተር ቪዚት የማድረግበት ኦፖርቹኒቲ ባገኝና ኤክስፒሪየንስ ሼር ባደርግ ደስ ይለኛል። ምናልባትም ይህንን ፋሲሊቴት በማድረግ የሚያግዘኝ አካል ባገኝ እጅግ በጣም ደስ ይለኛል። ብዙ እንድማር፣ ብዙ እንዳቅና ብዙ እንዳመጣ።
የሚያዳምጡ በርካታ ትውልደ ኢትዮጵያውያን ስለሚኖሩ በዚህ ጉዳይ ላይ አዎንታዊ መልስ እንደሚሰጡ አስባለሁ። በጣም አመሰግናለሁ ምህረት ይልማ፣ ከቴክኖሎጂ ጋር በተያያዘ ጉዳዮች ስለምታደርጋቸው እንቅስቃሴዎች፣ በተለይ ደግሞ ዳይናሞ የቴክኖሎጂ ማዕከል ስለተሰኘው የስልጠና ማዕከል ለወጣቶች ስላካፈልሽልን በእጅጉ እናመሰግናለን። የምሽቱ የጋቢና ቪኦኤ መጨረሻ ዘገባ ወደ ሆነው አንድ አጭር መሰናዶ እንሻገራለን። እንደ አውሮፓውያን አቆጣጠር በ2009 ዓ ም አርጀንቲናዊቷ ፓውላ ኤስትራዳ የጡት ካንሰር እንዳለባት ተነግራት። ፓውላ በበሽታው ምክንያት የጸጉሯ መርገፍም አሳስቧት ነበር። ይህንን ችግር ለመመከት የሚረዳ የቴክኖሎጂ ውጤት ለመፍጠር ለአመታት ለፍታለች። ምን ያክል ተሳክቶላት ይሆን? ኤደን ገረመው።
ኤስትራዳ በሙያዋ የግራፊክስ ዲዛይነር ናት። በአርጀንቲና ቡኤኖስ አይረስ በሚገኘው መኖሪያ ቤቷ ለስፖርት ጉዳቶች የሚለውን ቀዝቃዛ በረዶ መያዣ ጭንቅላቷ ላይ በማስቀመጥ ለራሷ በኪሞቴራፒ የሚከሰተውን የጸጉር መርገፍን የሚከላከልላት የራስ ቁር ሰርታለች።
የካንሰር ሐኪሜ ነገር ግን እኮ የኪሞቴራፒ ልትወስድ ነው አለኝ። ነገር ግን እኔ በጣም ደስተኛ ነኝ። ልክ የካንሰር ህክምናዬን ስጨርስ ጸጉሬ ባለመርገፉ የተነሳ በጣም ስሜታ ሁኜ ነበረ። እኔ ይህንን ለራሴ ብቻ መጠቀም አልፈልግም ስል ሐሳቤን አጋራሁት። ልክ እንደኔ ሁሉም ሰዎች ጸጉራቸውን እንዳያጡ ፈልጋለሁ።
ከራስ ቁሩ የሚወጣው ቅዝቃዜ የደም ስሮችን ዝውውር በመገደብ የኪሞቴራፒ መድኃኒቱ የስቴራዳን የጸጉር መርገፍን ይገድባቸዋል። ከአስር ዓመታት በኋላም የስቴራዳ የሰራችው የራስ ቁር በአርጀንቲና፣ ቺሌ፣ ሜክሲኮ እና ስፔን እንዲሁም ደግሞ ዩናይትድ ስቴትስ ለሚገኙ ከ60,000 በላይ ለሚሆኑ ካንሰር ህሙማን አገልግሎት ሰጥቷል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም የአርጀንቲና የምግብና የመድኃኒት ቁጥጥር ባለስልጣን ፈቃድን ካለፈ በኋላ በአርጀንቲና የዚህ ቁር ፍላጎት ጨምሯል። ጎንዛሌዞ ሪካርዶ የካንሰር ሐኪም ናቸው።
ይሄ የራስ ቁር ቅዝቃዜን በመፍጠር ሰውነት ለየት ያለ መከላከያ እንዲያበጅ ያደርጋል። ይሄ ሲሆን መድኃኒቶቹ ወደ ጸጉራችን መብቀያዎች የመድረስ አቅማቸው ስለሚቀንስ ጸጉራችን እንዳለ እንዲቆይ ያደርጋል።
ይህ የራስ ቁር ከመጀመሪያው የኪሞ ህክምና ጀምሮ መደረክ ያለበት ሲሆን ኔጌቲቭ 4 ዲግሪ ፋራናይት ወይም ደግሞ ኔጌቲቭ 20 ዲግሪ ሴልሺየስ መሆንና በየ30 ደቂቃው መቀየር አለበት። ማሪን ኤል ፈርናንዴዝ 48 ዓመታቸው ሲሆን የካንሰር ታካሚ ናቸው። ይሄ የራስ ቁር በሽታውን በተለየ መልኩ እንዲረዱት እንዳደረጋቸው ይናገራሉ።
ይህንን የራስ ቁር ከመጠቀም በፊት ለሁለት ቀናት ያህል በማቀዝቀዣ ውስጥ ማቆየት ያስፈልጋል። ምክንያቱም በውስጡ በጀል የተሰራ የበረዶ ጥጥር አለው። ይህን ማድረጉ ትንሽ ጊዜ ይወስዳል፣ ነገር ግን በሽታውን በተለየ መልኩ እንድንዋጋ ስለሚያደርገን ጠቃሚ ነው።
በተመሳሳይ ኤልሳራምም የ64 ዓመት ጡረተኛ ሲሆኑ የጡት ካንሰር ታማሚ ናቸው። ይህንኑ ሐሳብ ይጋራሉ።
እንደ ታማሚ ራሳችንን የምናይበት ልጆቻችንም ሆኑ አካባቢያችን እኛን የሚያይበት መንገድ ይለያል። ስለዚህ ይህንን ቁር ማድረጌን እቀጥላለሁ። ይሄ የራስ ቁር ስሜቴ እንዲሻሻል አድርጎታል። አድርጌው ምንም የሚሰማኝ ነገር የለም። ኪሞዬን ስጨርስ ቁሩን አውልቄ እንደ ማንኛውም ሰው ሕይወቴን እቀጥላለሁ።
ተከታተሉት ቆያችሁት መሰናዶ ደግሞ ጋቢና ቪኦኤ አብራችሁ ስለነበራችሁ በእጅግና መሰግናለን። መስተንግዶ ሀብታሙ ስዩም፣ በድምጽና በምስል ቅንብሩ ደግሞ ኤልያስ አስማረ። የምሽቱን ዝግጅት እናንተ ስናደርስ ቆይታ መልካም ሳምንት ይሁንላችሁ።